በኮቪድ-19 የተጠቁትን ለአፍሪካ ሀገሮች ለመርዳት በፓሪስ የተካሄደው ስብሰባ ትላንት ማክሰኞ ለአፍሪካ ከፍተኛ የገንዘብ እርዳታና ክትባት እንዲደረግ እንዲሁም በአፍሪካ ለጋሽ ሀገራት መካከል ያለው ግንኙነት መጠነ ሰፊ ወደሆነ ግንኙነት እንዲሸጋገር ጥሪ በማቅረብ ተጠናቋል። የቪኦኤ ዘጋቢ ሊሳ ብራያንት ከፓሪስ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርባል።
የስብሰባው አዘጋጅ የፈረንሳይ ፕሬዝዳንት ኢማኑኤል ማርኮን ለአፍሪካ አገሮች አዳዲስ እርዳታዎች እንዲደረጉ ጥሪ አቅርበዋል። የፓሪስ ስብሰባ ዋና ዓላማም ነገሮች ወደዚያው እንዲያመሩ ለማሳሰብ መሆኑ ተነግሮለታል። ፕሬዝዳንት ማርኮንም ሆኑ ሌሎች መሪዎች ካወጡት እቅድ መካከል በኮቫክስ የክትባት ስርጭት መርሃ ግብር መሰረት በ2021 መጨረሻ ላይ ለአፍሪካ የሚሰጠው የኮቪድ-19 ክትባት በእጥፍ እንዲጨምር የሚለው ይገኝበታል። እንዲሁም የዓለም የፋይናንስ ድርጅት IMF አባል አገራት ለአፍሪካ አገሮች የሚያስቀምጡትን መጠባበቂያ በ3 እጥፍ አሳድገው ወደ 100 ቢሊዮን ዶላር እንዲያደርሱና አፍሪካም የኮቪድ-19 ክትባቶችን ማምረትና ማሰራጨት እንድትችል እገዛ መስጠትን የመሳሰሉት ተካተውበታል። ፕሬዚደንት ማክሮን ይህ ያለንበት ወቅት ስፋትና ዘላቂነት ባለው መንገድ እስከዛሬው ላልተፈቱ ችግሮች ምላሽ የምንሰጥበት ወቅት ነው ብለዋል። ለአፍሪካ ኢኮኖሚ ብቻ ሳይሆን ዘላቂ የሆኑ አዳዲስ ስምምነቶች በአንድ ምሽት የሚገኙ ባይሆንም ውይይቱ አዳዲስ ሐሳቦች እንዲመነጩ ያደረገ መሆኑንም ተናግረዋል። ከሴኔጋል ፕሬዚደንት ማኪ ሳል የተደመጠው መልእክት ተመሳሳይ ነው። አፍሪካ ከበለጸጉ አገሮች ጋር በመታደርገው ግንኙነት መልኮች እየተለዋወጡ ነው ብለዋል። ፕሮግራሞችን በግዴታ እንዲፈጸሙ ግፊት ከማድረግ ይልቅ አስፈላጊ በሆኑ ፕሮጀክቶች ላይ ወደ መነጋገር እየተቀየረ ነው። ምክንያቱም ችግራችንን ከማንም በላይ የምናውቀው እኛ ነንና ብለዋል ፕሬዚደንት ማኪ። ከአንድ አመት በላይ የፈጀው የስብሰባው ዝግጅት የተለያዩ አገራት መሪዎችን ከአፍሪካ፣ ከአውሮፓና ከዓለም አቀፉ የፋይናንስ ተቋማት ያሰባሰበ ሲሆን በኮቪድ-19 ሳቢያ የተፈለገው ያህል ባይሆንም ስለ አፍሪካ በቀረቡት የተለያዩ የመረጃ ቋቶች ላይ የተደገፈ ስብሰባ እንደነበር ተመልክቷል። ምንም እንኳን አፍሪካ ከሌላው የዓለም ክፍል በወረርሽኙ የደረሰባት ጉዳት አነስተኛ እንኳን ተብሎ ቢታሰብ በቱሪዝምና ሌሎች የገቢ ምንጮቿ ግን የደረቁበት መሆኗ ተመልክቷል። የአፍሪካ ኢኮኖሚ በዚህ አመት ያድጋል ተብሎ የሚታሰበው ከ3% ጥቂት ያለፈ ነው። ይህ ከአማካዩ የዓለም የኢኮኖሚ እድገት ግማሽ ያህል ያነሰ ነው። በሚቀጥሉት 5 አመታት ወደ 300 ቢሊዮን ዶላር ያህል የወጪ እጥረት እንደሚገጥመውም ተመልክቷል። ይህ በመሆኑም ባለሙያዎች በሚሊዮን የሚቆጠሩ ተጨማሪ አፍሪካውያን ወደ ድህነቱ ጎራ ይቀላቀላሉ የሚል ግምት አላቸው። የኮቪድ-19 ክትባትን በሚመለከት እስካሁን ክትባቱን ያገኙት አፍሪካውያን ቁጥር ከ3% ያነሰ መሆኑ ተነግሯል። አፍሪካ ከገጠማት የጤና ቀውስ ሳትወጣ ከኢኮኖሚው ቀውስ የምትወጣበት ዘላቂ መንገድ አለ ተብሎ ጨርሶ አይታመንም ያሉት ደግሞ የዓለም አቀፉ የገንዘብ ድርጅት IMF ኃላፊ ክሪስታሊና ጆርጄቫ ናቸው። ኃላፊዋ አያይዘውም የክትባቱን ዘመቻ ማሳደግ ብዙ ትሪሊየን ዶላሮችን የሚያስገኘው ለአፍሪካውያን ብቻ ሳይሆን ለበለጸጉ አገሮችም ጭምር ነው ይላሉ።
We have worked on the pathway to accelerate the exit from the health crisis.
ከዚህ የጤና ቀውስ ባስቸኳይ የምንወጣበትን መንገድ ሰርተንበታል። ከመጨረሻው ልባት ለመድረስም በ2021 መጨረሻ በየትኛውም የዓለም ክፍል ለሚገኝ ማንኛውም ሰው 40% የሚሆነውን ክትባት መስጠት አለብን። በ2022 አጋማሹን ደግሞ እንዲሁ 60% የሚሆነውን ማስከተብ ይኖርብናል። ይህ ለአፍሪካ በጣም አስፈላጊ ነገር ነው።
የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ፊሊክስ ሸስኬዴ አፍሪካ ክትባቱን ማምረትና ስርጭት ላይ እንድትሳተፍ ቢደረግ ይጠቅማል ይላሉ። ከውጪ ዓለም ተሰርቶ የመጣውን ክትባት ለመውሰድ የሚያመነቱ አንዳንድ ወገኖችን ስጋት ሊያስወግድ ይችላል ብለዋል። ሊቀመንበሩ ዓለም አቀፉ ማህበረሰብ አፍሪካ ሽብርተኞችን ለመዋጋት የምታደርገውን ጥረት ግምት ውስጥ በማስገባት ለአፍሪካ ተጨማሪ የዕዳ ቅነሳ እንዲደረግና ለአህጉሪቱ የገበያ ዕድሎች እንዲከፈቱም ጠይቀዋል። በሌላም በኩል የአፍሪካ መሪዎች መልካም አስተዳደርን ለማስፈን የበኩላቸውን ጥረት ማድረግ፣ ሙስናን መዋጋትና የአፍሪካ ወጣቶችን መደገፍ ይኖርባቸዋል ብለዋል። ለሁለት ቀናት በፋይናንስ ጉዳዮች ላይ ያተኮረው ስብሰባ ትናንት ማክሰኞ ይጠናቀቀ ሲሆን የዓለም አቀፉ የገንዘብ ተቋም የአይኤምኤፍ አባል አገራት ሱዳን ያለባትን በቢሊዮኖች የሚቆጠር ዕዳ እንዲሰረዝ ተስማምተዋል። ካርቱም የምታደርገውን የዲሞክራሲ ሽግግር ለማገዝ በሚል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሱዳን ለአገራቸው መክፈል የነበረባትን የ5 ቢሊዮን ዶላር ዕዳ የተሰረዘላት መሆኑን አስታውቀዋል። የሰማችሁት ሊሳ ፕራያንት ከፓሪስ የላከችውን ዘገባ ነበር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።